ካለፈው የጥር ወር እስከ መጪው ታህሳስ ወር ባለው የአንድ አመት ጊዜ ውስጥ ቁጥራቸው ወደ 8 ሚሊዮን የሚጠጋ ኢትዮጵያውያን የሰብአዊ እርዳታ እንደሚፈልጉ መንግስትና አጋሮቹ አስታወቁ። አስፈላጊውን እርዳታ ለማቅረብም 1.4 ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተገልጧል። የሰብአዊ እርዳታ ጥሪው አገሪቱ የተረጋጋችና ሰላማዊ እንድትሆን በፖለቲካው ዘርፍ ከሚደረግ ጥረት ጋር እጅ ለእጅ መካሄድ እንዳለበት የተባበሩት መንግስታት ድርጅት ተጠሪ አሳስበዋል። ኢትዮጵያ የሰብአዊ ድጋፍ ሰነድ በመንግስትና በአጋሮቹ ይፋ በተደረገበት ስነ ስርዓት ላይ የተገኘው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል።
ባለፉት አመታት እንደሆነ ሁሉ የዘንድሮም የሰብአዊ እርዳታ ፈላጊዎች ቁጥር ይፋ ተደርጓል። የተባበሩት መንግስታት፣ የዩናይትድ ስቴትስ፣ የተለያዩ የአውሮፓ ሀገራት፣ የዓለም አቀፍ ድርጅቶችና የሌሎችም ተወካዮች በተገኙበት ነው ይህ ቁጥር ይፋ የተደረገው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዳሉት ከያዝነው አመት ጥር እስከ ታህሳስ 2011 የአስቸኳይ ጊዜ ሰብአዊ ድጋፍ የሚፈልጉት ዜጎች 7.8 ሚሊዮን ናቸው። እነዚህ ዜጎች ለተረጅነት የተጋለጡት በዋነኛነት ከዚህ ቀደም በተከታታይ የተከሰተው ድርቅ ባስከተለው ተጽዕኖ ምክንያት መሆኑንም ያብራሩት።
እንደምታውቁት የ2015-16 እንደ አውሮፓ አቆጣጠር በኢሎን ተጽዕኖ 10.2 ሚሊዮን ተረጂ ነበረ በሀገር አቀፍ ደረጃ። ግን እንግዲህ መንግስት ከበሰው ጋር በመሆንና ከሀገር አካላት ጋር በመሆን ለመቋቋም ችሏል። በ2017 ደግሞ የኔጋቲቭ ኢንዲያን ኦሽን ዳይፖል በሚባለው የአየር ንብረት ተጽዕኖ የሀገራችን ደቡብና ደቡብ ምስራቅ ክፍል በድርቅ አደጋ ደርሶበታል። ከዛ ባሻገር ደግሞ ክሽ በሆኑ ቦታዎች ላይ የዝናብ ዘግይቶ መግባትና ቀድሞ መውጣት እና በመጠንና በስርጭት የዛባ መሆኑ እነዚህ ምክንያቶች ናቸው። እንግዲህ ቁጥሩ ባለፈው አመት 5.7 የነበረውን በዚህ አመት 6.8 የሆነው ከድርቅ ጋር ተያይዞ ከጎርፍ ጋር ተያይዞና ከመሬት ናዳ ጋር ተያይዞ።
የዚህ አመት የሰብአዊ እርዳታ ሰነድ ግን ካለፉት አመታት የተለየ ነው። ዜጎችን በተረጅነት ያጋለጠውም እንደ ወትሮው ድርቅ ብቻ አይደለም። በኦሮሚያና በሶማሌ ክልሎች ድንበር የተከሰተውን ግጭት ተከትሎ ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ የሰብአዊ እርዳታም ይፈልጋሉ። ኮሚሽነር ምትኩ እንዳሉትም የነዚህ ዜጎች ቁጥር በዘንድሮው የሰብአዊ እርዳታ ፈላጊዎች ሰነድ ላይ ተካቷል፣ ተደምሯል።
ተጨማሪው 1 ሚሊዮን ቁጥር ተፈናቃዮች ናቸው። በዋናነት በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች በተፈጠረው ግጭት የተፈናቀሉ ወደ 900,000 አካባቢ ሰዎች አሉ። ከዛም ባሻገር ደግሞ ሌሎች አካባቢ የተፈናቀሉም ሰዎች ተካተውበት 1 ሚሊዮን በዛ አግባብ የተያዘ ነው። ስለዚህ ለቁጥሩ መጨመር ይሄ ነው ምክንያቱ። በሁለቱ ክልሎች መካከል በተፈጠረው ግጭት የተፈናቀሉ ሰዎች 856,941 ናቸው። ከነዚህ መካከል 67% ዊዝን ክልል ነው። በክልል ውስጥ ያማት ምንድን ነው? ኢትዮጵያ ሶማሌ ክልል ውስጥ ሲኖሩ የነበሩ ድንበር አካባቢ በተፈጠሩ ግጭት ሸሽተው ወደ መሀል የገቡ ማለት ነው። እዛ ሶማሌ ክልል ላይ ኦሮሚያ ክልል ድንበር አካባቢ የነበሩ ግጭቱ ሲከሰት ወደ መሀል የገቡ ናቸው። 67% ማለት ነው። 67% በፈርዞን ተፈጥሯል። እንግዲህ ከቅርብ ጊዜ ወደ በፈርዞን የግጭት ነጻ ክልል ስለተፈጠረ እየተመለሱ ነው ያሉት። እስካሁን ባለ 250,000 ሰዎች ተመልሰዋል። ከድንበር አካባቢ ተፈናቀሉት እነዚህ ምንድነው የሚያደርጉት ተባለ፣ ወደ ቀያቸው ነው የሚመለሱ ነበር። ቀያቸው ላይ እዛ የሚጠብቀው ምንድነው? ከምርት ተግባር የተነጠሉ ስለሆኑ የራሳቸውን ምርት ወይንም የራሳቸውን ገቢ እስከሚያገኙ ድረስ ድጋፍ ይደረግላቸው ያለተጋት። ከዛ ባሻገር የፈረሱ ተቋማት ካሉ ኢኮኖሚና ማህበራዊ ተቋማት ካሉ ሲገነባላቸዋል። ትምህርትን በተመለከተ ቢያንስ ትምህርት የተፈረሰ ከሆነ በዳስ ትምህርት ይጀምራሉ። በማካካሻ ሜካፕ ክላስ ይኖራል። የማይካፕ ክላስ የማይጠናቀቅ ከሆነ የአካዳሚክ ካለንደሩ የትምህርት ዘመኑ ከሰኔ 30 ገፋ በማድረግ እንዲያጠናቅቅ ይደረጋል። ያ ስላለ ይህንን እንግዲህ በስትሪንግ ኮሚቴ አለ፣ በግራዊ ደረጃ ምክትል ጠቅላይ ሚኒስትሩ የሚመራ በዛ ኮሚቴ አማካኝነት እየተሰራ ነው።
የእነዚህ 7.8 ሚሊዮን ዜጎች የተረጅነት ደረጃ በሶስት መከፈሉን የጠቆሙት ኮሚሽነሩ ድጋፍ የሚደረገውም ያንን መሰረት በማድረግ መሆኑን አስረድተዋል። የዘንድሮው የሰብአዊ ድጋፍ ሰነድ ይፋ የተደረገው ኢትዮጵያ መቋጫ ባላገኙ ፖለቲካዊ ሁኔታዎች ውስጥ ባለችበት ወቅት ነው። በአገሪቱ የሚታየው ፖለቲካዊ ችግር እስካሁን የእርዳታ አቅርቦቱን አለማስተጓጎሉን የገለጹት በኢትዮጵያ የተባበሩት መንግስታት ቋሚ ተወካይና የሰብአዊ እርዳታ አስተባባሪ አሁና ኦኑቺ ሁኔታው ግን ያሳስበናል ሲሉ ለአሜሪካ ድምጽ ተናግረዋል።
So far there hasn't been a major issue with reaching people who are in need of
help. እስካሁን እርዳታ የሚያስፈልጋቸውን ሰዎች ከመድረስ አንጻር ችግር አላጋጠመንም።
But of course we're all very concerned about the situation in the country right now politically.
በእርግጥ በሀገሪቱ ያለው የፖለቲካ ሁኔታ ሁላችንንም ያሳስበናል። መንግስትና ጉዳዩ የሚመለከታቸው በሙሉ መፍትሄ ማግኘት እንደሚችሉ ተስፋ አደርጋለሁ። ምክንያቱም ሰዎች ያላቸውን ችሎታ አሟጠው እንዲጠቀሙ ሰላም ያስፈልጋል። እናም እኛ ሁላችንም ኢትዮጵያ አሁን ላሉት ፖለቲካዊ ችግሮች መፍትሄ እንድታገኝ እያበረታታንና እየደገፍን ነው።
የሰብአዊ እርዳታ ፍላጎቱ አሁን ባለው የሀገሪቱ ወቅታዊ ሁኔታ ምክንያት የመጣ ባይሆንም ምላሹ ግን በፖለቲካዊ መፍትሄ ጭምር መታጀብ እንዳለበትም ተወካዩ አብራርተዋል።
First of all, it's to note that the humanitarian issues that we have currently is not
በቅድሚያ አሁን ያለው የሰብአዊ ሁኔታ በሀገሪቱ ፖለቲካ ምክንያት የተከሰተ አይደለም። ያንን ማስመር አስፈላጊ ነው። እነዚህ ጉዳዮች ከሶስት አመታት በፊት አንስቶ የተከሰተ ባለው ድርቅ ምክንያት የመጡ ናቸው። ማህበረሰቦች ማገገም አልቻሉም። ምክንያቱም በሚያገግሙበት ሁኔታ ላይ የሚመጣው ገንዘብ እንዲጨምር አልተደረገም። እናም ባለፉት 3 አመታት ተከታታይ በድርቅ አደጋዎች የተጠቁት ማህበረሰቦች ተጋላጭነታቸው እንዳለ ነው። እየተፋም ነው። አሁን ያለው ሁኔታ ይህ ነው። የፖለቲካ ሁኔታ አገባብ ከዚህ የተለየ ነው። በርግጥ ግንኙነት አላቸው ማለት ይችላል። ምክንያቱም ሰላም ከሌለ አሁንም ተጋላጭ የሆኑት ማህበረሰቦች ሁኔታ ይበልጥ አስቸጋሪ ይሆናል። የኛ እነርሱ ጋራ መድረስና የመርዳታችን ሁኔታ እንደዚሁ
which is why this humanitarian appeal obviously has to go hand in hand with effort.
ስለዚህም ነው ይህ የሰብአዊ እርዳታ ጥሪ ሀገሪቱ የተረጋጋችና ሰላማዊ እንድትሆን በፖለቲካው ዘርፍ ከሚደረግ ጥረት ጋራ እጅ ለእጅ መሄድ ያለበት።
የ7.8 ሚሊዮን ተረጂዎችን ፍላጎት ለማሟላት ከሚጠበቀው 1.4 ቢሊዮን ዶላር ውስጥ የኢትዮጵያ መንግስት ለመነሻ የሚሆን 138 ሚሊዮን ዶላር መመደቡንም ኮሚሽነር መተኩ በዛሬው ስነ ስርዓት ላይ ይፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።